ይህ የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወዳጆቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ካለፈው የሚቀጥል ሲሆን የሰጠሁት ርዕስ በመስቀሉ ሞትና በትንሣኤው ሕይወት የሚያኖረን ጌታ በሚል ርዕስ ላይ የተመሰረተ ይሆናል። እግዚአብሔር ቃል በሮሜ ምዕራፍ 6 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን አይደለም? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድነን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድነን ዘንድ እንደተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድነን ዘንድ በጥምቀት ከርሱ ጋር ተቀበርን ይላል አምላካችን ቃል። ውድ አድማጮች ከጌታ ከኢየሱስ ሞት ጋር መተባበር ለምን ያስፈልጋል? ቀደም ብለን እንዳየነው ከጌታችን ሞት ጋር የምንተባበረው የርሱን ሞት ሞታችን በማድረግ ነው። ከጌታ ኢየሱስ ክርስቶስ ጋር አንድ መሆን ለምን ያስፈልገናል? ኢየሱስ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም ደግሞ በአዲስ ሕይወት እንድንመላለስ ነው። ያነበብኩት የሮሜ መጽሐፍ ይህንን ያሳያል። የክርስትና ሕይወት አዲስ ሕይወት ነው። ይህ አዲስ ሕይወት ለኛ የተገኘው ኢየሱስ ክርስቶስ ከሙታን ስለተነሳ ነው። ጌታችን ከሙታን ሲነሳ ባገኘው ሕይወት ሕያዋን እንድንሆን ሕይወታችን ሆኖልናል። ሞቶ የተነሳውን የጌታችንን ሞት ሞታችን እንደሆነ አምነን ውድ ወገኖቼ የምንቀበለው ጌታ ኢየሱስ እኛ መሞት የማንችለውን የኛን ሞት ከኛ ጋራ በተዛመደበት በሰው ባህሪው ስለሞተልን ነው። ቃልም ሥጋ ሆነ በተባለበት ማንነቱ የሞተልን እኛ እግዚአብሔርን በመበደል የምንሞተውን ሞት ነው የሞተው። ይህንን ሞት ግን እርሱ እግዚአብሔርን በመታዘዝ የሞተው ሞት እንደሆነ እንመለከታለን። እርሱ በመታዘዝ የሞተው ሞት ለኃጢአት የሞተበትም ሞት እንደሆነም ከቅዱስ መጽሐፍ እንማራለን። ጌታችን ኢየሱስ ክርስቶስ የሰው ልጆችን ከኃጢአት ለማዳን የሞተው ሞት ንጹሕና ቅዱስ በመሆኑ በሞቱ መዳን ተገኝቶልናል። መዳን በሞት የሆነው ፍጥረታዊውን እንደ ስንዴ ቅንጣት በመታዘዝ ሞት ዘርቶ በትንሣኤ ሰማያዊና መንፈሳዊ በሆነ አካል የሚኖር ሰውን ለማስገኘት ያበቃው ውድ ወገኖቼ የጌታ ኢየሱስ ክርስቶስ ሞት ትንሣኤ የሚያስገኝ ሞት ስለሆነ ነው። ከሰው ልጆች መካከል የአዳምን ፍጥረታዊ ሰው በሞት ዘርቶ በትንሣኤ ሊያስነሳ የቻለ ማንም ሰው ከጌታ ኢየሱስ ውጪ አልተገኘም፣ አልነበረም፣ አይኖርም። ውድ አድማጮች ጌታችን ኢየሱስ ክርስቶስ በሞተው ሞት ትንሣኤ ሊገኝ የቻለበት ትልቁ ምስጢርና ምክንያት ምን እንደሆነ ማወቅ አለብን። በዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ በርሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች ይላል አምላካችን ቃል። አዳምና ዘሩ ሕይወት አልነበራቸውም። ሞትን የሚያሸንፍ ሕይወት የነበረው ኢየሱስ ክርስቶስ ጌታ ብቻ ነው። ጌታ ኢየሱስ በርሱ አለች በተባለችው ሕይወት እኛን ሕያዋን ሊያደርገን እንደመጣ መጽሐፍ ቅዱስ ይናገራል። ራሱ ጌታችን እንዳለው ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣው ብሏል። በርሱ ዘንድ ባለችው ሕይወት እኛን ሕያዋን ያደረገን ጌታችን አዳማዊና ምድራዊ የነበረውን ማንነታችንን ገንዘቡ በማድረግ የሰማዩን አባት በመታዘዝ ስለሞተልን በክብር ትንሣኤ ሊያስነሳን ችሏል። ደካማና ሟች የሆነው የሰውን ማንነት ሞትን በሚያሸንፈው ሕይወቱና በራሱ ክብር ኃይል እኛን መንፈሳዊና ሰማያውያን ሆነን እንድንነሳ አድርጎናል። የእግዚአብሔር ስም የተባረከ ይሁን። የርሱ ሞት ለኛ የሞተው ስለሆነ በእኛ ተፈጥሮ ሰው ሆኖ ስለሞተልን ኢየሱስ ክርስቶስ የተነሳውም ትንሳኤውም ለኛ የሆነ ነው። መዳናችን በሞቱ በሕይወቱም ስለሆነ ከኢየሱስ ክርስቶስ ከጌታችን ጋር አንድ የምንሆነው በሞቱም በሕይወቱም ነው። መዳንም ሆነ ክርስቲያን ሆኖ መኖር በኢየሱስ ሞትና ትንሳኤ ላይ እንዴት እንደተመሰረተ ማስተዋል ይገባናል። በሮሜ ምዕራፍ 6 ቁጥር 10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል በማለት ጳውሎስ የተናገረው ቃል በጥሞና መጤን ይገባዋል። ጌታ ኢየሱስ ክርስቶስ አምላክ ነው፣ ነገር ግን የሞተው በሰው ባህሪው ነው። ይሄ ለሁላችንም የሚታወቅ እውነት ነው። የተካፈለው የሰው ባህሪው ሟች ሆነ ደካማ አካል ነበር የነበረው። በዚያ አካል ተርቧል፣ ተጠምቷል፣ ደክሟል፣ ታሟል፣ ከሁሉም በላይ ሞቷል። ሰው በሆነበት ባህሪው በነገር ሁሉ እኛን የመሰለ ጌታ መሆኑን መጽሐፍ ሲናገር ያለው እንዲህ ነው። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚመርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹ ሊመስል ተገባው እያለ በነገር ሁሉ እኛን የመሰለ እንደነበረ ያስተምረናል። ውድ አድማጮች፣ ጌታችን ኢየሱስ ክርስቶስ ሞቶ ከመነሳቱ በፊት ከኛ ጋር በተካፈለው በሟቹ ሥጋችን ከኛ ጋር አንድ ስለነበረ በዚያው አካል በተነሳው ትንሣኤም እኛ ከርሱ ጋር አንድ እንድንሆን እንደሚያደርገን የእግዚአብሔር ቃል ያረጋግጥልናል። እንዲህ ይላል የእግዚአብሔር ቃል በፊልጵስዩስ 3:1 ላይ እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል ይላል። ጌታችን በሞቱም ሆነ በትንሣኤው ተጠቃሚዎች እንድንሆን ያደርገናል። ጌታ ኢየሱስ በትንሣኤው ያስገኘው የክብር ሕይወት ውድ አድማጮች የሰውን ባህሪ በሞቱ ኃይል ከኃጢአት ለይቶ ያለ እግዚአብሔር በመኖር የምንቸገርበትን የሰው ባህሪያችንን በእግዚአብሔር ሕይወትና ኃይል ብቻ የሚኖር በማድረግ አስነሳለን። ልብ እንበል፣ ጌታችን በሞተበት ጊዜ በሰውነቱ ውስጥ ያለው ደም ሁሉ ጥፍጥፍ ብሎ ፈሷል። ጌታ ኢየሱስ ክርስቶስ ሞቶ 3 ቀን ከቆየ በኋላ ነው የተነሳው። ሰው በተፈጥሮ ባህሪው ሊኖር የሚያስችለው ነገር ሁሉ አጥቶ ነው የሞተው። ስለዚህ ትንሣኤ ምስጢሩ ምንድነው? ሰው የተፈጥሮ ሕይወት ኃይሉን ሁሉ ካጣ በኋላ በመለኮት ኃይል ሕያው ሆኖ መኖርን የሚያሳይ ነው ትንሣኤ። ትንሣኤ ሰው በእግዚአብሔር ሕይወትና ኃይል የሚኖርበትን ፍጹምና ክቡር የሆነውን ሕይወት ወደ ብርሃን ያወጣ ወደር የማይገኝለት ታላቅ የጽድቅ ሥራ ነው። ከዚህ የተነሳ ነው ጳውሎስ ከላይ በተመለከትነው በሮሜ 6:10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና ይላል። የሰው ልጆች ከእግዚአብሔር ተለይተን ያለ እግዚአብሔር የምንኖርበትን አዳማዊና ፍጥረታዊን ባህሪያችንን የእግዚአብሔር ልጅ ኢየሱስ ያ አዳማዊ ባህሪ ሊኖር የሚችለው በዚህ ምድር ላይ ባለው የሕይወት ኃይል ብቻ ነው። ፍጥረታዊ በሆነ ኃይል ብቻ ነው። ሕያው ነፍስ በሆነ ባህሪ ብቻ ነው። ነገር ግን ኢየሱስ ክርስቶስ ያንን አመጸኛ ሆነን እኛ እግዚአብሔርን ምን በደልበትን ተፈጥሯችንን በመታዘዝ ሞት መስዋዕት አድርጎ በዚያ ፍጥረታዊ ባህሪ ውስጥ ያለው ሕይወት እንጥፍጥፍ ብሎ ከፈሰሰ በኋላ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በርሱ ባለችው ሕይወትና ክብር እኛን ሕያዋን አደረገን። ልብ ማለት ያለብን ትንሣኤ በእግዚአብሔር ሕይወት ኃይል ሰው ሕያው ሆኖ የሚኖርበትን ሁኔታ የሚያሳይ ነው። ስለዚህ ጌታ ኢየሱስ ክርስቶስ በሞተው ሞት ለኃጢአት ሞተ፣ ነገር ግን መኖርን ለእግዚአብሔር ይኖራል ይላል። ጌታ ኢየሱስ ኃጢአት የለበትም። ኃጢአትም ሊሰራ አይችልም። ነገር ግን እኛ ኃጢአት ልንሰራ የምንችልበትን የሰው ባህሪያችንን በኃጢአተኛ ሥጋ ምሳሌ ተገልጦ የሰውን ባህሪ ስለተካፈለ ያ የኔና የእናንተን ሟች ማንነት ያለ ኃጢአት በዛ አካል ውስጥ ኖሮ ኢየሱስ ክርስቶስ መስዋዕት አድርጎ ለእግዚአብሔር አቀርቦት ያንን ሟቹን ማንነታችንን በእግዚአብሔር ሕይወት ኃይል ብቻ መኖር የሚችል እንዲሆን አድርጎ ከሞት አስነሳል። ለዚህ ነው መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል የሚለው። የጌታችን ሞት ከኃጢአት መለያያ ትንሣኤው ለእግዚአብሔር መኖሪያ እንደሆነ ይታያል። ክርስቲያን የሆኑ ሁሉ የጌታችንን ሞት ሲያምኑና ሲቀበሉ ሞቱን የኃጢአት ዕዳ የተከፈለበት ብቻ ሳይሆን አድርገው ማየት አለባቸው። እኛን ከኃጢአት የለየበትና ለኃጢአት ከመኖር ያለያየበት መሆኑን ማመንና መቀበል ይገባናል። መጽሐፍ ቅዱስ ይህንን በግልጥ ያስተምራል። በሮሜ ምዕራፍ 6 ላይ ከቁጥር 1 እስከ 13 በመግቢያው ላይ ያነበብኩትን ቃል ጠጋ ብለን እንመልከተው። እንግዲህ ምን እንላለን ይላል ጳውሎስ? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል? አይደለም። አማኞች በኃጢአት ጸንተው መኖር የማይችሉበትን ምክንያት እንዴት እንደሚመልስ ልብ እንበል። በቁጥር 2 ላይ ምን ይላል ጳውሎስ በመቀጠል? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከርሱ ጋር ተቀበርን። ሞቱን በሚመስል ሞት ከርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር እንደ ተሰቀለ እናውቃለንና የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ በማለት ያስተምራል። ኢየሱስ ክርስቶስን አምነን የምንከተል ክርስቲያኖች ኃጢአት እየሰራን መኖር የማይገባን ለምን እንደሆነ ጳውሎስ የሚያስተምረውን ልብ ብለን እናስተውል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን የሚለው የጳውሎስ ጥያቄ በመደነቅ የሚጠይቀው እንጂ መልስ ስላጣ የሚጠይቀው ጥያቄ እንዳልሆነ እናያለን። አንድ ክርስቲያን ኃጢአት መስራት የሌለበት ለኃጢአት የሞተ ስለሆነ ነው። በዚህ በእግዚአብሔር ቃል መሰረት በኃጢአት ከመኖር የዳንበት በሞት እንደሆነ ግልጥና ጥርት ያለ እውነትን ያሳየናል። ኃጢአት ከመስራት የዳንነው በኃጢአት ጸንተን መኖር የሌለብን በኃጢአት መመላለስ የሌለብን ለኃጢአት የሞትን ስለሆነ እንደሆነ የእግዚአብሔር ቃል ያስተምራል። ይህ እጅግ የከበረ እውነት ነው። በርካታ የእግዚአብሔር ሰዎች በጣም ድንቅ እና አስገራሚ የሆኑ በርካታ ጽሑፎች ጽፈዋል። ይህንን መመርመር የሚወድ ሁሉ ሊመረምረው ይችላል። ስለዚህ አንድ ክርስቲያን ኃጢአት መስራት የሌለበት ለኃጢአት የሞተ ስለሆነ መሆኑን ማወቅ አለብን። በኃጢአት ከመኖር የዳንበት ምስጢር በሞት እንደሆነ ግልጥ እውነት በዚህ ላይ እናያለን። የተለመደና ወይም ደግሞ ጆራችን የለመደው ትምህርት ሆኖ ላናየው እንችል ይሆናል። ነገር ግን ይህ እውነት ግን በጣም እጅግ መሰረታዊና የጠበቀ ነው። ምክንያቱም ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን ካላቸው በኋላ ጳውሎስ ወይስ ከክርስቶስ ኢየሱስ ጋር አንድነን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድነን ዘንድ እንደ ተጠመቅን አታውቁምን እያለ የጌታ የኢየሱስ ክርስቶስን ሞት ከኃጢአት መለያያ ማምለጫ መውጫ አድርጎ ያሳያቸዋል። የእግዚአብሔር ስም የተባረከ ይሁን። በዚህ እውነት መሰረት አማኞች ለኃጢአት የሞቱት ኢየሱስ ለኃጢአት ከሞተበት ሞት ጋራ አንድ ለመሆን በተጠመቁት ጥምቀት ለኃጢአት እንደሞቱ ይናገራል። ከክርስቶስ ኢየሱስ ጋር አንድነን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድነን ዘንድ እንደ ተጠመቀን አታውቁምን ይላል። ከሞቱ ጋር አንድሆኑት ለምንድን ነው ሰዎች? ለምንድን ነው ሚስጥሩ? ይህ ክፍል ሲናገር ምን እንደሚል መልከት ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይላል። ከጌታ ኢየሱስ ጋር አንድ ለመሆን ለምን ከርሱ ሞት ጋር አንድ መሆን ያስፈልጋል? ይሄንን በጣም ልብ ብለን መመልከት አለብን። ጌታ ኢየሱስ ክርስቶስ ሞቶ የተነሳ ጌታ ስለሆነ ያለ ሞቱ ወደ እርሱ መድረስ አንችልም። ሞቱ ወደ ትንሣኤው ጌታ ያስገባናል። ከሞቱ ጋር አንድ ያልሆነ ሰው ሞቶ ከተነሳው ጌታ ጋር አንድ መሆን አይችልም። የሮሜ መጽሐፍ ይህንን በግልጥ ያሳያል። ሞቱን በሚመስል ሞት ከርሱ ጋር ከተባበርን ይላል ምዕራፍ 6 ቁጥር 5 ላይ፣ ትንሣኤውን በሚመስል ትንሣኤ ደግሞ ከርሱ ጋር እንተባበራለን ይላል። ስለዚህ ከጌታ ከኢየሱስ ክርስቶስ ሞት ጋር ያልተባበረ ሰው ከጌታ ከኢየሱስ ክርስቶስ ትንሣኤ ጋር መተባበር አይችልም። ኢየሱስ ሞቶ የተነሳ ስለሆነ ትንሣኤና ሕይወት እኔ ነኝ ስላለ ትንሣኤና ሕይወት ከሆነው ጌታ ጋር የምንገናኘው ከሞቱ ጋር አንድነት እንዳለን ሞቱን ሞታችን አድርገን ከተቀበልን እንደሆነ መጽሐፍ ቅዱስ ያሳየናል። ይህንን እውነት ነው ጳውሎስ ወስዶ ያንን ሞት ስትተባበሩ ጥምቀት በተጠመቃችሁ ጊዜ ከክርስቶስ ጋር ያላችሁን አንድነት ስትገልጡ ያኔ ለኃጢአት እሱ የሞተበትን ሞት ሞታችሁ ባደረጋችሁ ጊዜ እናንተም ለኃጢአት እንደሞታችሁ አታውቁምን ይላችኋል። ይህንን እውነት ነው የክርስቲያኖችን የሞራል ሕይወታቸውን መገንቢያ የቅድስና ሕይወታቸውን መሰረት ሲጥል የምንመለከተው። በዚህ ክፍል ላይ እንግዲህ የምንመለከተው ነገር አንድ አማኝ ከጌታ ከኢየሱስ ክርስቶስ ሞት ጋር ሲተባበር በምን አይነት ሁኔታ ለኃጢአት እንደሚሞት በምን አይነት ሁኔታ ለእግዚአብሔር እንደሚኖር እናያለን። በሮሜ 6 ከ10 እስከ 11 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል በማለት ስለ ጌታ ስለ ኢየሱስ ክርስቶስ ጳውሎስ ከተናገረ በኋላ በሮሜ 6:10 ላይ በመቀጠል በቁጥር 11 ላይ እንዲሁ በማለት ይጀምራል። እናንተ ደግሞ ለኃጢአት እንደ ሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። በዚህ ነገር አማኞች ልናስተውለው የሚገባ ትልልቅ መሰረታዊ ማንንም ማፋልሳቸውን እውነቶች እናያለን። ከኃጢአት የዳነው በጌታ በኢየሱስ ሞት እንደሆነ ሁሉ ለኃጢአትም የምንሞተው በጌታ በኢየሱስ ሞት ነው። በግል ሞታችን ለኃጢአት አንሞትም። በጌታ በኢየሱስ ሞት ብቻ ነው ለኃጢአት መሞት የሚቻለው። ከሰራነው ኃጢአት ሞቱ እንደሚያደነን ሁሉ ኃጢአት ሰርቶ ከመኖርም የሚያደነን የጌታ የኢየሱስ ክርስቶስ ሞት ብቻ ነው። ስለዚህ ነው እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን ይላል በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ለኛ የሞተልን ጌታ ለኛ እንደተነሳልን ለኛ የሞተውን ሞት ከኃጢአት መዳኛም አድርገን እንደምናምን ትንሳኤውም ደግሞ ለኛ ህይወታችን ነው ብለን እናምናለን። ስለዚህ አንድ ሰው ከኃጢአት የሚድንበት የኢየሱስ ሞት ለኃጢአትም የሚሞትበት የኢየሱስ ክርስቶስ ሞት እንደሆነ ሁሉ ለእግዚአብሔር የሚኖርበት ህይወትም የኢየሱስ ክርስቶስ ህይወት ነው። ብዙ ሰዎች በገድላቸው በራሳቸው ማንነትና ጥረት በመስዋዕትነታቸው ለኃጢአት ሊሞቱ ሊመስላቸው ይችላል። ነገር ግን አይደለም። ሁላችንም ለኃጢአት የምንሞተው በኢየሱስ ክርስቶስ ሞት ነው። ከኃጢአት መዳን ከጌታ ከኢየሱስ ክርስቶስ ውጪ፣ ለኃጢአት መሞት ከጌታ ከኢየሱስ ክርስቶስ ሞት ውጪ ለሰው ልጆች መፍትሄ ሆኖ ሊቀርብ የሚችል አንድም ነገር ከማንም አይገኝም። ሁለተኛ፣ ለእግዚአብሔር መኖር ከጌታ ከኢየሱስ ክርስቶስ የትንሣኤ ሕይወትና ኃይል ውጪ ያለ ጌታ ኢየሱስ ክርስቶስ ሕይወት በጌታ በኢየሱስ ክርስቶስ ሆኖ ከመኖር ውጪ በምንም አይነት መንገድ ማንም ሰው በራሱ ያለ እግዚአብሔር ያለ ክርስቶስ ለእግዚአብሔር ሕያው ሆኖ መኖር አይችልም። ስለዚህ ጳውሎስ በዚህ ቦታ ላይ እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ይላል። ለምን? ሞቱን ሞታችን አድርገን ተባብረናልና ቀደም ብዬ እንዳስተማርኩት። ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ ይላል። አማኞች ከጌታ ኢየሱስ ክርስቶስ ሞት ጋር ሲተባበሩ ሞቱን ሞታቸው ሲያደርጉ ትንሳኤውም ትንሳያቸው ሲሆን ሕይወታቸውን ግን የሚኖሩት በጌታ በኢየሱስ ክርስቶስ ሆነው እንጂ ያለ ኢየሱስ ክርስቶስ ሆነው ለእግዚአብሔር መኖር ፈጽሞ አይችሉም። እግዚአብሔር አባታችን የሰማዩ አባት አንድ አትክልት ብቻ ነው ያለው። ትልቅ ገበሬ ነው እግዚአብሔር። ራሱን በመሳሌ ጌታ ኢየሱስ ክርስቶስ ሲናገር እውነተኛ የወይን ግንድ እኔ ነኝ አለ። ገበሬውም አባቴ ነው አለ። እግዚአብሔር ብዙ የወይን አትክልቶች አሉት። አንድ እውነተኛ የወይን አትክልት ብቻ ነው ያለው። ደቀ መዛሙርቱ የሆኑትን ተከታዮቹን በሙሉ የተሸከመ አንድ እውነተኛ የወይን ግንድ ብቻ ነው ያለው። ጌታ ኢየሱስ ክርስቶስ ይህን ምሳሌ ሲናገር በእኔ ኑሩ እኔም በእናንተ ነው ያለው። ያለ እኔ ምንም ማድረግ አትችሉም ብሏል። ግብዝነት፣ ፈሪሳዊነት፣ አስመሳይነትን ሃይማኖት አድርገን በመኖር ማታለልን ባህል ስላደረግን እንጂ ማንም ሰው ያለ ኢየሱስ ክርስቶስ ለእግዚአብሔር ሕያው ሆኖ መኖር አይችልም። የእግዚአብሔር ስም የተባረከ ይሁን። ስለዚህ የጌታ ኢየሱስ ክርስቶስ ሞት እኛ ለኃጢአታችን የሞተልን ሞት ኢየሱስ ክርስቶስ ከኃጢአት የለየንም ሞት የሱ ሞት እንደሆነ እናያለን። ትንሣኤው ደግሞ ለእግዚአብሔር የምንኖርበት ሕይወት እንደሆነ እናያለን። ለዚህ ነው የሮሜ መጽሐፍ የሚነግረን ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። በኃጢአት ከመኖር ለኃጢአት ከመኖር የምንድነው በሞት እንደሆነ ከተናገረ በኋላ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን በማለት ይሄንን ምስጢር አማኞች ሁሉ ሊያውቁት የሚገባ እውነት እንደሆነ አድርጎ ይናገራል። ውድ ወገኖቼ ጌታ ኢየሱስ እኛ ለኃጢአት ልንሞት የማንችለውን ሞት ስለሞተልን እኛ የእርሱን ሞት በእምነት የምንተባበረው ሞት ይሆንልናል። እርሱ የእኛን ሞት በእኛ ማንነት ስለሞተልን አጋራችን፣ አዳኛችን፣ ወገናችን ሆኖልናል። እኛ በኃጢአት የምንሞተውን ሞት ከኃጢአት የሚለይ ሞት አድርጎ የሞተልንን ከኃጢአት የሚያድነውን ሞቱን ሞታችን ሳናደርግ ስለ እኛ ሞቶ ስለ እኛ ከተነሳው ጌታ ጋር አንድ መሆን አንችልም። ኢየሱስን ለመከተልና ከርሱ ጋር በአንድ ሐሳብ ተስማምቶ ለመኖር መስቀል መሸከም እጅግ አስፈላጊ የሚሆነው ለዚህ ነው። መስቀል የመከራ ኩሊ መሆን አይደለም። የጌታ የኢየሱስን ሞት ሞቱ ያደረገ የአማኝ ሕይወት ነው። ምክንያቱም እኔም ጌታን መኖር አንችልም፣ በክርስቶስ ለመኖር እኔ ያለ ክርስቶስ ከመሆንበት ነገር የምሞተው በሞቱ ስለሆነ መስቀል መሸከም ማለት የጌታ የኢየሱስን ሞት ሞታችን አድርገን መውሰድን አመልካች ነው። መስቀሉን በስጋዊ ህይወታችን ላይ ማዋልን ያሳያል። መስቀል የሌለበት መንፈሳዊ ህይወት ትንሳኤ አልባ የሆነ ከትንሳኤ የሚገኝ መንፈሳዊ በረከትና ጸጋ የጎደለው ህይወትን ያመጣል። ስለዚህ ጌታ ኢየሱስ እንዳስተማረን መስቀሉን የማይዝ በኋላው ስለማይከተል መስቀሉ የሞቱ ምሳሌ ስለሆነ የጌታ ኢየሱስ ክርስቶስን ሞት እለት እለት በህይወታችን እኛም እየተባበረን የመኖርን እድል እንድንማር እንድናውቅ እግዚአብሔር ይርዳን። ሰማችሁት ሁሉ ለደህንነት ያርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።